የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን የሬዲዮ አገልግሎት ነው። አድማጮቻችን የኢትዮጵያ ቃል ኪዳን ወንጌል ቤተክርስቲያን መደበኛ ያምልኮ ፕሮግራም የምንሰጥበት ስፍራ በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ 22201 ላይ ነው። የሁድ አምልኮ ፕሮግራማችን ከጠዋቱ 10 ኤኤም እስከ 12 ፒኤም ይካሄዳል። ለተጨማሪ መረጃ በድረገጻችን ላይ www.wangel.org ወይም www.ethiocgc.org ታገኙናላችሁ። በስልክ ቁጥር 571-643-8454 ደውሉልን። ቀጣዩን ትምህርት የሚያቀርብልን ፓስተር ተስፋዬ ላይ ነው።
ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማስተምረው የወንጌል ትምህርት መታወቂያችን ኢየሱስ በሚል ርዕስ ላይ የተመሰረተ ይሆናል። በመስቀል ላይ በሞተው ሞት በክብር ትንሳኤው አዲስ ማንነትን ኢየሱስ አስገኝቶልናል። ክብርና ምስጋና ለስሙ ይሁን። ውድ አድማጮች ሐዋርያው ጳውሎስ በሁለተኛው ቆሮንቶስ ምዕራፍ 5 ከቁጥር 16 እስከ 17 ላይ እንደዚህ ይላል። ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም። ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆም ሁሉም አዲስ ሆኗል ይላል። ክብር ለእግዚአብሔር ይሁን። ሐዋርያው ጳውሎስ ከላይ በተመለከትነው ቃል ውስጥ የሚያስተላልፈውን መልእክት በጥሞናና በማስተዋል ልንመረከተው ይገባናል። ሰው በስጋ ሲታወቅ እንዴት ነው የሚታወቀው? ውድ አድማጮች በስጋ መታወቅ ማለት ምን ማለት ነው? ሐዋርያው በስጋ ሰውን ማወቅ ብቻ አይደለም በዚህ ስፍራ ላይ የሚናገረን፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል ይህ ሐዋርያ። ስጋ የሰው መታወቂያ የሚሆነው እንዴት ነው? ጳውሎስ ስጋ በማለት በዚህ ስፍራ ላይ የሚጠቅሰው የሰውን ውጫዊ ማንነትን፣ በዚህ ዓለም ሰው የሚመዘንበትን በሰው ሚዛንና በሰው እይታና መለኪያ ሰው እንዲህ ነው በማለት የሚቀርበውን ሁኔታ ሁሉ የሚመለከት ነው። በርካታ የመጽሐፍ ቅዱስ ተማሪዎች እንደዚህ ባለ አይነት መንገድ ይህንን እንደሚፈቱ እንመለከታለን። ከዚህ ቀደም ሳስተምር እንደጠቀስኩት ሰው በስጋ ሲታወቅ ዘሩን፣ ጾታውን፣ መደቡን፣ የቆዳውን ቀለም ወይንም ቋንቋውና ባህሉን መለያው ያደርጋል። አንድ ሰው ራሱን ከላይ በዘረዘርኳቸው መንገዶች ማወቁና መመልከቱ እንደ ወንጀል የሚቆጠር ሆኖ የማይወሰድባቸው ጤናማ አመለካከቶችና አቋሞች ሊኖሩ ይችላሉ። ከዚህ የተነሳ ሰው በጾታው ራሱን ማወቁ ችግር አይደለም። ጾታውን ግን የተቃራኒ ጾታ ማሳነሻና ማኮሰሻ ቢያደርግ ግን ያ በህሊናም ሆነ በሰው ሕግ የሚያስጠይቅ ይሆናል። አንድ ሰው በዘሩ ራሱን አማራ ወይንም ኦሮሞ መሆኑን በማወቁ ያንን በመመልከቱ ችግር ሳያመጣ ሊኖር ይችላል። ነገር ግን የራሱን ዘር ከፍ አድርጎ የሌላውን በማሳነስና በማኮሰስ በጥላቻና በንቀት ሌላውን ዘር ቢመለከት በህሊናም በሕግም በደለኛ ሊሆን ይችላል። ይህ በሰው ስርዓት ነው። እንዲህ የመሰለው ሚዛናዊ እይታ በሰው ልጆች መካከል መኖሩን ማስቀረት የሚቻል አይደለም። በስጋ ሰዎች ያላቸው ማንነታቸውን ሰዎችን እንዲጥሉ የማድረጉ ስልጣን ወይም መብቱም የመንግስትም ሆነ የማንም ምድራዊ ኃይል አይደለም። ሰዎች ከዚህ በዚህ ምድር ላይ ማንነታቸውን የሚያውቁባቸው የዘራቸው ይሁን የባህላቸው ይሁን የቋንቋቸው ይሁን በተለያየ መንገድ ራሳቸውን አይደንቲፋይ የሚያደርጉበትን ነገር ችግር አድርጎ መውሰድ አይቻልም። ሰዎች በስጋ ያለንን ማንነት አስቀርቶ በመትኩ ሌላ አዲስና ሰማያዊ ማንነትን ያስገኘልን ጌታችን ኢየሱስ ክርስቶስ ግን ስጋዊ ማንነታችንን የማስቀረት ኃይል አለው፣ ስልጣን አለው፣ መብት አለው። የክርስቶስ ተከታይ ነኝ የሚል ሁሉ ይህንን ልብ ሊልና ሊያስተውል ይገባል። ክርስቶስ ተከታዮቹ ሲያደርገን በነበርንበት ሁኔታ አስቀረንም ባለንበት ሁኔታም አይደለም የሱ ተከታዮች የሚያደርገን። የማንነት ለውጥን ያመጣብናል። ይህ ለውጥ ሊመጣ ግድ የሚለው ከፖለቲካ ከማህበራዊ ወይም በመድር ላይ ካሉ ችግሮች ጋር በተያዘ ጉዳይ አይደለም። የለውጡ ምክንያት ጌታ ኢየሱስ ራሱ ነው። ይህ ጌታችን ኢየሱስ ክርስቶስ የሞተበትና የተሰቀለበት እንዲሁም በክብር ትንሣኤ በአባቱ ቀኝ ሆኖ ጠበቃና የዘላለም ሊቀ ካህን ሆኖ የሚኖርበት ጉዳይ ነው። ቤተ ክርስቲያን እንሰራለው ያለው ጌታ የሚሰራት ቤተ ክርስቲያን የምትሰራበት አለት ሆኖ ኢየሱስ ቆሟል። የኔና የናንተን ማንነት በነበርንበት ማስቀረው ከነበርንበት አውጥቶ በአዲስ ማንነት የራሱ የሚያደርገን ኢየሱስ በእኛ ላይ ሙሉ መብት አለው። የሱ መሆን አልፈልግም ካላል በቀር። ውድ አድማጮች የሰው ልጆችን ማንነት የሚወስኑና የሚለዩ በመጽሐፍ ቅዱስ ውስጥ ሁለት አዳሞች አሉ። እነዚህን ሁለት አዳሞች ማወቅ ይኖርብናል። የሰው ልጆች እድል ፈንታቸው በእነዚህ በሁለት አዳሞች ይወሰናል። ዛሬ በመድር ላይ የምንኖረውንም ኑሮ እንዲሁም ከዚህ ምድር በሞት ከተሰናበትን በኋላ የት እንደምንሆን ምን እንደሚገጥመን ያለውን ጉዳይ የሚወስኑ ሁለት አዳሞች ብቻ ናቸው። በዘራቸው በቋንቋቸው ወይም በዜግነታቸውና በሌላ በምንም ነገር የሰዎች ነገር አይወሰንም። ከዚህ ምድር ከሞቱ በኋላ ሲሄዱ ሰዎች ዘራቸው አይደለም ይታየው። ከሁለቱ አዳሞች ከማን ጋራ በማን ማንነታቸው ተወስኖ እንደነበር ነው ይታየው። የሰው ልጆችን ሁሉ ደልፈንታ ወሳኞች ሁለቱ አዳሞች ብቻ መሆናቸውን ማወቅ እጅግ በጣም አስፈላጊ ነው። ሁለቱን አዳሞች ሐዋርያው ጳውሎስ እንዴት የሰው ልጆችን ማንነትና ደልፈንታቸው ሊወስኑ እንደሚችሉ በዝርዝር አስተምሯል። ይህን ማወቅ የሚፈልጉ አንደኛ ቆሮንቶስ 15ን በሙሉ ማንበብ ይችላሉ። ነገር ግን ከ45 እስከ 49 ያለውን ብቻ ላንብብላችሁ። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊው ቀጥሎ መንፈሳዊው ነው እንጂ መንፈሳዊ መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው። ሁለተኛው ሰው ከሰማይ ነው። መሬታዊው እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን በሚል ቃል ተናግሯል። በዚህ የአምላክ ቃል መሰረት የመጀመሪያው የሰው ልጆችን እድል ፈንታ የወሰነው ከምድር አፈር የተበጀው አዳም ነው። ፊተኛው አዳም የተባለው የመጀመሪያው አዳም እግዚአብሔር ሰማይና ምድርን እንዲሁም በምድር ያሉት ሌሎችን ፍጥረታት ሁሉ ፈጥሮ ከጨረሰ በኋላ ከምድር አፈር የተበጀ በእግዚአብሔር አምሳል የተፈጠረ ሰው ነው። ይህ አዳም ዛሬ በመድር ላይ ያሉ ሥጋ ለባሾችን ከወንድና ከሴት ፈቃድ የተወለዱትን ሁሉ እድል ፈንታ ይወስናል። ይህ አዳም ከምድር የተሰራውን አካሉን ያወረሰን ደግሞም በሰራው ኃጢአት ኃጢአተኞች ያደረገን ከበደሉ የተነሳ የመጣውን ሞት በሰው ልጆች ሁሉ ላይ ያነገሰ ነው። የአዳምን ነገር ሳይዝ የሰው ልጅ ሆኖ የሚኖር ማንም የለም። አዳም የሰው ልጆች ሁሉ የመጀመሪያው ሰው ነው። ከዚህ አዳም የተወለዱ ሁሉ በኃጢአትና በሞት ኃይል ስር ናቸው። በዚህ አዳም እድል ፈንታቸው የሚወሰንባቸው ሰዎች ሁሉ በሰይጣን ስልጣን ስር ናቸው። ከሴትና ከወንድ ፈቃድ የተወለዱ የሰው ልጆች ሁሉ ከዚህ አዳም ያገኙትን ማንነታቸውን በምንም ሁኔታ ከራሳቸው ሊያስወግዱት አይችሉም። ራሳቸውን በመጥላት እንኳን ቢሰቅሉም ቢራሳቸውን ቢገድሉም አዳም በበደሉ ባመጣው የኃጢአት ህይወትና ኃይል ተይዘው እንደዚህ ስለሚወስኑ ከሞታቸው እንኳን በኋላም እንኳን የሚመጣው ፍርድ ከአዳም የተነሳ የሚመጣውን የሞት ዕዳ መቀበላቸው አይቀር። ማንም ሰው ራሱን በአዳም ከመጣበት ዕጣና እድል ፈንታ ማውጣት አይችልም። ከዚህ የሚያወጣን የመጨረሻው አዳም የተባለው ኢየሱስ ክርስቶስ ብቻ ነው። መጽሐፍ ቅዱስ ከአዳም ሌላ የሰውን ማንነት የሚወስነውን የሚነገረን እንግዲህ ከላይ እንዳነበብነው ውድ ወገኖቼ እንዳየነው የመጨረሻው አዳም የተባለው ከሰማይ ሰማያት ወርዶ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ብቻ መሆኑን ማወቅ አለብን። የመጀመሪያውን አዳም ፊተኛ ሲለው ሁለተኛውን አዳም ኢየሱስን ኋለኛው ይሏል። ኋለኛ የሚለውን ቃል የግሪኩ ቃል ኢስካቶስ በማለት የሚገልጠው ስለሆነ ይህ ቃል በመጽሐፍ ቅዱስ ትምህርት በሰነ መለኮት ትምህርት ስለ ፍጻሜ ዘመን ሲጠና ኢስካቶሎጂ ይባላል። የመጨረሻው ማለት ነው። የዓለምን መጨረሻ የነገር ሁሉ መጠናቀቂያ መንግስተ ትምጣ ሲባል የሚሆነው ነገር ለመግለጥ በጥቅም ላይ የዋለ ቃል ነው። ስለዚህ ጌታችን ኢየሱስ ክርስቶስ የመጨረሻው ሲባል ኢስካቶስ ይላል። ኢየሱስ የመጨረሻው አዳም እንደሆነ ያሳያል። የእግዚአብሔር ስም የተባረከ ይሁን። ከሱ ሌላ አዳም የለም። ኢየሱስ የመጨረሻው አዳም ነው ስንል ከርሱ በኋላ የሰው ልጆችን እድል ወሳኝ ሆኖ የሚቀርብ ማንም ምንም የለም ማለታችንን ማወቅ አለብን። ይህ የሰው ልጆችን እድል ወሳኝ ሆኖ አዳም የመጨረሻው የተባለው አዳም ከመጀመሪያው አዳም ጋር ተነጻጽሮ ነው የቀረበው። ይህ የመጨረሻው አዳም ከሰማይ የመጣ ነው። ምንም እንኳን የሰውን ባህሪ የተካፈለበት ስለኛ ሲል ሰው የሆነበት ምስጢር እንዳለ ቢሆንም የሰው ልጆችን እድል ፈንታ የወሰነበት ማንነቱ ግን በሰማያዊነቱ እንደሚነገር ማስተዋል ይገባናል። ሰማያዊነቱ ለሰማያዊነታችን ምክንያት ሆኖልናልና ይህ የሚሆንበት ምክንያት የመጀመሪያው አዳም ልጅ ከነበረችው ከማርያም የነሳውን ስጋ ገንዘቡ ቢያደርግም ያንን ሟች ስጋ በሞት ኃይል ስር ዘርቶ በትንሳኤና በማይሞት ህይወት ኃይል ሕያው ሆኖ ሰማያዊ ሆኖ ተነስተዋል። ሰማያዊው ጌታ ከሰማይ የመጣው ያልነበረውን ምድራዊውን ገንዘቡ ካደረገ በኋላ በሞት ኃይል ዘርቶ በትንሳኤ አስነስተዋል። ስለዚህ የሰው ልጆችን እድል ወሳኝ ሆኖ በአዲስ ኪዳን የተገለጠው የእግዚአብሔር ልጅ ኢየሱስ ክርስቶስ ምድራዊ ሟችና በሞት ፍርሃት ባህሪ ባሪያ ሆኖ ይታሰር የነበረውን ማንነታችንን ሞትን በሚውጥ የራሱ ህይወት ኃይል ሕያዋን አድርጎን ማንነታችንና አድራሻችንን ቀይሮታል። ጌታ ኢየሱስ ክርስቶስ የሰው ልጆች አዳኝ ሆኖ የመጣበት ምስጢር ውድ ወገኖቼ ጌታ ኢየሱስ አዳኝ ሆኖ የመጣበት ምስጢር የማስታረቅ ሥራ ብቻ የሚሰራ አይደለም። የአዳም ልጆችን አዳማዊ ማንነት የሚቀይር የመጨረሻው አዳም ሆኖ ነው የመጣው። በመጨረሻ አዳምነቱ የተገኘውን ወሳኝ የማንነት ለውጥ ማመን መቀበል የወንጌል እውነት ነው። የእግዚአብሔር ስም የተባረከ ይሁን። የሰው ልጆችን እድል ፈንታ ካበላሸው የመጀመሪያው አዳም የሚያድነንና እድል ፈንታችንን ለዘላለም የሚለውጠው የመጨረሻው አዳም ጌታችን በሰማያዊው ማንነቱ የዘላለም እድል ፈንታችን ሆኖልናል። በርሱ አዲስ ሰማያዊ ማንነትን አግኝተናል። የእግዚአብሔር ቃል ይህንን እውነት እንዴት እንደሚገልጸው ማሰብና ማስተዋል ይኖርብናል። እንደዚህ ነው የሚለው፣ መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው ይላል። የመጀመሪያው አዳም መሬታዊው የማንነታችን ምክንያት መሬታዊነትን እንዳስገኘልን ይናገራል። ቀጥሎ ደግሞ ሰማያዊ እንደሆነ ሰማያውያን የሆኑት ደግሞ እንዲሁ ናቸው በማለት የመጨረሻው አዳም ኢየሱስ ጌታችን እድል ፈንታችንን እንዴት እንደቀየረ ማንነታችንን እንዴት እንደቀየረ ያሳየናል። ስለሆነም ጌታችን በሰማያዊነቱ ሰማያዊነትን እንዳስገኘልን እናያለን። ክብርና ምስጋና ለዚህ ጌታ ይሁን። ስለዚህ ጥያቄ መጠየቅ አለብን። ሰውን በማን እንወቅ? በመጀመሪያው አዳም ወይስ በመጨረሻው አዳም እንወቅ? በማን ይታወቅ? ኢየሱስ ክርስቶስን አምናለሁ እያልን ወንጌልን እየሰበክን በመጀመሪያው አዳም በተገኘው በዘርና ከተፈጠረ ነገራችን ጋራ በመንም በማያዙ መልካም ድራዊና ጊዜያዊ በሆኑ ቋንቋዎች ባህሎች ታጥረን ተከለለን ሐሳባቸው ምድራዊና ስጋዊ በሆኑ እድል ፈንታቸው ከኢየሱስ ባልሆኑ ሰዎች የሚነዳ የፖለቲካና የጥላቻ ፕሮፓጋንዳ ራሳችንን بنለከፍ በዚህ በሽታ بنያስ ከማን ጋር እንደምንጣላ ማወቅ አለብን። ዛሬ በቤተ ክርስቲያን ነኝ እኔ ክርስቲያን ነኝ የክርስቶስ ነኝ እድል ፋንታይን የሚወስን ኢየሱስ ነው የምንል እድል ፋንታቸው ኢየሱስን ያላደረጉ ሐሳባቸው ምድራውያን ይሆኑ ፖለቲከኞች ዘረኞች ዘራፊዎች ቀማኞች የራሳቸውን አጀንዳ የሚያራምዱ ሰዎች በክርስቶስ በተገኘውን ማንነታችንን ጥለን የጥላቻቸውና የፕሮፓጋንዳቸው ልክፍት ቢያገኘን በእግዚአብሔር ቤት በራሳችን ህይወት የምናመጣውን ችግር ማስተዋልና መረዳት ይኖርብናል። ምን ጊዜም ሰው በስጋና የስጋ በሆነ ነገር የኖረ ከመንፈስ ቅዱስ ጋራ ሊጣጣምና ሊስማማ እንደማይችል መረዳትና ማስተዋል ይገባናል። ባለፈው ሳምንት የተመለከትነው ያምላካችን ቃል የሚናገረን መርሳት የለብንም። በሮሜ ምዕራፍ 8 ከ5 እስከ 8 ላይ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ህይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ህግ አይገዛምና መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። በስጋ የሚታወቅ በክርስቶስ የማይታወቅ ምን አይነት ንጽጽር ሊኖራቸው እንደሚችል ማወቅ አለብን። ሰዎች በስጋ ራሳቸውን ሲያውቁ በመድራዊ ማንነታቸው ነው የሚያውቁት። በመድራዊ ማንነታቸው ራሳቸውን አይተው በዘራቸውና በስጋዊ ማንነታቸው የሚኖሩ ሰዎች ስጋውያን ይሆናሉ። በዚህ ስጋዊ ማንነታቸው ከአምላካቸው ከእግዚአብሔር ጋር እንኳን ይጣላሉ። እንኳን እግዚአብሔር ከፈጠረው ከሌላው ስጋ ከለበሰ ሰው ተታችሁ። ስለዚህ እግዚአብሔር ቃል የሚነግረንን ልብ ብለን መጠንቀቅ ማሰብ ማስተዋል ይኖርብናል። ስለ ስጋ ማሰብ የሚለው ቃል የግሪኩን ሐሳብ በደንብ ያሳይም። የስጋ ሐሳብ ነው እንጂ የሚለው ግሪክኛው ስጋ ስለሚባል ነገር ማሰብን አያመለክትም። በእንግሊዝኛ ይህ አባባል እንዳለ ቢተረጎም the mind of the flesh ነው የሚለው የስጋ አይምሮ ነው የሚለው ስጋ አይምሮ የሚያስብበት አይምሮ ነው የሚለው ስጋ የራሱ ማይንድ አለው የራሱ አስተሳሰብ አለው ስጋ የሚያስበው ነገር ሁሉ ከእግዚአብሔር ጋር የሚጣላ እንደሆነ ነው የምንመለከተው ለምን መጽሐፍ ቅዱስ የሚለውን ልብ ማለት አለብን እንደ ስጋ ፈቃድ የሚኖሩ ሲል ስጋ የራሱ ፈቃድ አለው። የስጋን ነገር ያስባሉ ሲል በፈቃዱ የሚመሩ ሁሉ ምን ይፈልጋል ነው ስጋን የሚፈልጉ የሚሉት። እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ሲል ፈቃድ ነው አሁንም ጥያቄው። መንፈስ ቅዱስ ምን ይላል? እግዚአብሔር ምን ይላል? የእግዚአብሔር ቃል ምን ይላል? ይላሉ እንጂ ስጋቸው የሚጠይቀውን ስጋቸው የሚፈልገውን አያደርጉም። የስጋ ስለ ስጋ ማሰብ የሚለው የስጋ ሐሳብ ሞት ነው ይላል። ምን ጊዜም በሀገራችን ስጋዊነትና ምድራዊነት ቢሰለጥን እግዚአብሔርን የሚፈሩ ሰዎች እግዚአብሔርን የሚወዱ ሰዎች በክርስቶስ በሚታወቀው ጸጋ የሚመላለሱ ሰዎች ካልሰለጠኑ ካልበረቱ በምድራችን ላይ ውድ ወገኖቼ ምድራችንን ጨለማ ይለብሳታል። ስለ መንፈስ ማሰብ ግን ህይወትና ሰላም ነው ይላል። ስለ መንፈስ ማሰብ ማለት ዋት የመንፈስ ሐሳብ ማለት ነው። ስለ ስጋ ማሰብ ግን በእግዚአብሔር ዘንድ ጥል ነው ይላል። የስጋ አስተሳሰቡ ምን ጊዜም ከእግዚአብሔር ጋር የሚያጋጭ የሚያጣላ ነው። ለእግዚአብሔር ህግ ፈጽሞ መገዛት አይችልም። መገዛትም ተስኖታል ይላል። የማንም ሰው ስጋ ሰልጥኖ ተምሮ በጾም በጸሎት አይለወጥም። እግዚአብሔር በስጋ ተስፋ ቆርጧል። እግዚአብሔር በዳግም ልደት በሚገኝ መንፈሳዊ ህይወት ክርስትናን ያኖረናል እንጂ ስጋችንን በማሰልጠን በማስተማር የሚቀይር ለውጥን አላመጣልንም። እንዲህ የሚቻል ቢሆን ኖሮ እግዚአብሔር ልጁን እንዲሞት ባላረገ ነበር። ስለዚህ ጌታችን ኢየሱስ ክርስቶስ ተሰቅሎ ያዳነን ስጋ መሰቀል እንደሚገባው ያሳያል። ስለዚህ ስጋ የሚያስበው ነገር ሁሉ ከእግዚአብሔር ጋር የሚያራርቅ ነው። ስጋ ከእግዚአብሔር የሚያራርቀን አስተሳሰቡ በሙሉ ለእግዚአብሔር ፈቃድ እንዳንገዛ የማያደርግ ስለሆነ ስጋ ምንጊዜም ለእግዚአብሔር ጠበኛ መሆኑን ማወቅ አለብን። ስጋ የመንፈስ ቅዱስን የእግዚአብሔርን ሐሳብ የሚጻረር የሚቃረን ነው። ሰዎች ራሳቸውን በስጋ ሲያውቁና ሲመለከቱ እንዲሁም በስጋ ባወቁት ማንነታቸው ሲኖሩ የእግዚአብሔርን ነገር ሁሉ ይጣላሉ። እግዚአብሔር ከሚሰራው ነገር ሁሉ ጋር ይጋጫሉ። እግዚአብሔር የሚወዳቸውን ይጣላሉ። እግዚአብሔር የሚያቀርባቸውን ያርቃሉ። የወንጌል ጸጋ፣ የርቅ መንፈስ፣ የወንጌል የጸጋ ሥራ፣ የደህንነት ጸጋ አይታያቸውም። ጎጠኛ ጎሰኛ ይሆናሉ፣ ይለከፋሉ። አማኞች እንዲህ ባለ የስጋና በስጋ በሆነ ነገር ከተለከፉ እግዚአብሔርን እንዳይበድሉ ጌታችን መፍትሄ የሰጠው ስጋን ማስተዳደር የሚችል ሥርዓት አልሰጠንም። ለስጋ ዲሞክራሲ መብት አልሰጠንም። ስጋን በፍቅር የሚያኖር ጸጋ አልሰጠንም። ለስጋ የሰጠው መፍትሄ መስቀል ነው። በገላትያ ምዕራፍ 5 ቁጥር 24 ላይ የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። ግልግል ይላችኋል። ይሄ ነው ከስጋ መገላገያው ስፍራና ቦታው የጌታ የኢየሱስ ክርስቶስ መስቀል እንደሆነ ነው የምንመለከተው። ስጋ ከክፉ ምኞቱና መሻቱ ጋር አስፈላጊ እንዳልሆነ ምንም ቢያስብ ተመክሮ የማይለወጥ ስለሆነ እግዚአብሔር ለስጋ የሰጠው ስፍራ መስቀል ነው። ልብ ብላችሁ ተመልከቱ ይህን ቃል። የክርስቶስ ኢየሱስ የሆኑት ይላል። በጌታ የሚታወቁ በክርስቶስ የሚታወቁ በስጋ ማንነት የማይታወቁ ሰዎችን ነው የሚያሳየው። የክርስቶስ ኢየሱስ የሆኑት ይላል ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ ይላል። በዚህ ሁኔታ አቋም ያልወሰደ ማንም ክርስቲያን፣ እንዲህ ያለውን ነገር የማይስማማ ክርስቲያን መንፈሳዊ ህይወቱ ትክክል ሊሆን አይችልም። ከላይ በሮሜ ላይ ያየነውን ቃል የሚለውን ልብ ማለት አለብን። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነው፣ ለእግዚአብሔር አይገዛም፣ መገዛት ተስኖታል፣ በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም የሚለውን ቃል ውሸት ሊያደርግ የሚችል ስጋ የለም። አይ የከሌ ስጋ ጤናማ ነው፣ የኔ ስጋ ትክክለኛ ነው የሚል የለም። ሰዎችን ከክርስቶስ ውጪ በስጋ ማንነታቸው ራሳቸውን የሚያውቁበት ነገር ሁሉ ምን ጊዜም ከክፉ ምኞትና ከጠበኛነት የነጻ የጸዳ ስለማይሆን ስጋ ባለመብት በሆነበት ስፍራና ቦታ በሰማያዊ ህይወት የሚገኘውን ሰላምና ደስታ አግኝቶ መኖር አይቻልም። የዚህ ዓለም ሰላም በእግዚአብሔር ዘንድ ጥልን የሚያመጣውን ስጋ በህግና ደንብ እንዲሁም በኃይል አስከባሪዎች በዳኞች እንደ ልጓም እየተያዘ እየተዳኘ ነው ሰላም ያለው። በክርስቶስ ያለው ሰላም ግን ከእግዚአብሔር ጋር የማይስማማውን ስጋ ከነምኞቱ ከነመሻቱ በመስቀል ላይ አስወግዶ ስለሆነ ኢየሱስ ክርስቶስ በመንፈሱ ሰላማችን ሆኖ በውስጣችን ይኖራል። በኢትዮጵያ ምድር ሰላም እንዲመጣ አማኞች የሆኑ ክርስቲያን የሆኑ ሁሉ ይህንን እውነት በራሳቸው ህይወት ሊተገብሩት፣ ሊሰብኩት፣ ሊያስተምሩት፣ ሊኖሩበት ይገባል። ማንነትህን በማን ታውቃለህ? ማንነትሽን በማን ታውቂያለሽ? በክርስቶስ ኢየሱስ ራሳቸውን የሚያቆና የሚቀበሉ በክርስቶስ የተገኘው ይህ ዕውቀት ዘር ከልካይ መደብ ከልካይ መሆኑን ማወቅ አለባቸው። በክርስቶስ ራሳቸውን የሚያውቁ ከክርስቶስ ኢየሱስ በተገኘ ማንነት ብቻ ይኖራሉ። እኔ እንዲህ ነኝ በማለት ሰዎች ከክርስቶስ ውጪ የሚቆጥሩትም ሆነ የሚያስቆጥሩት የሚመርጡት ነገር ሁሉ ያጠፋቸዋል እንጂ አለማቸው። የክርስቶስ ነኝ ይያልን በዘረኝነት በተበከለ ፖለቲካና አጀንዳ የምንመረራና እንዲ ከመሰሉት ጋር የምንተባበር ሁሉ እግዚአብሔር ይፈርድብናል። ከዚህ ልቅ ኢየሱስ በሰጠን መንፈሳዊ አንድነትና በተሰብነት ራሳችንን በክርስቶስ ባካገኘናቸው ሁሉ ጋራ በእርሱ መንፈስ ተጣጥመን ተስማምተን بنኖር ለዓለም ጨው ብርሃን እንሆናለን፣ ለምድራችን በረከት እንሆናለን። ይህንን አናደርግም ብንል ክርስቲያን ነኝ አማኝ ነኝ እያልን ከፖለቲከኞች ከክፉ ሰዎች አጀንዳና ዓላማ ጋራ بنደመር እግዚአብሔር ይፈርድብናል። ውድ አድማጮች መታወቂያችን ኢየሱስ ነው፣ ዘራችን አይደለም። መለያችን ኢየሱስ ነው፣ ዘራችን አይደለም። በመስቀል ላይ በሞተው ሞት በክብር ትንሳኤው አዲስ ማንነትን ኢየሱስ አስገኝቶልናል። ለዚህ ነው ጳውሎስ ስለዚህ እኛ ካሁን ጀምሮ ማንንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ብንሆን እንኳን አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም ይላል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆም ሁሉም አዲስ ሆኗል። ባሮጌ ህይወት ከመኖር እግዚአብሔር ያድናችሁ። የሰማችሁትን ሁሉ ለደህንነታችሁ አድርግላችሁ ሞቶ በተነሳው በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 571-643-8454 ደውሉልን። በድረ ገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን ነው።